የአሜሪካ ድምፅ ራዲዮ ጣቢያ ነው።
መኢአድና ሰማያዊ ፓርቲ ከህዝብ ጋር ለመነጋገር ፈልገን ተከለከልን አሉ።
ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድነው የሰማያዊ አማራጭ ለእያንዳንዱ? ለምሳሌ ህገ መንግስቱ ላይ የተቀመጠው የማስተር ፕላን ኬዝ አለ። የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚላል እዛ ላይ የሰማያዊ አማራጭ ምንድነው? የመኢአድ አማራጭ ምንድነው? ታክሴሽን፣ ይሄ ግብር አጣጣልን በተመለከተ ሌሎችም በመሰረታዊ ደረጃ ከኢህአዴግ የምንለይባቸው በተለይ መኢአድና ሰማያዊ የምንለይባቸው ነጥቦች አሉ።
የተቃዋሚው የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው። ሁለቱ ፓርቲዎች በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ኬንያውያን ባለፈው ሳምንት የተካሄደውን ምርጫ ውጤት እንዲቃወሙና ዛሬ ሰኞ ከየቤታቸው ሳይወጡ እንዲውሉ ተቃዋሚው መሪ ራይላ ኦዲንጋ ጥሪ አስተላልፈዋል። አንዳንዶቹ ግን ጥሪውን ተቀብለው ማደማቸውንና ብዙዎቹ ግን ወደ ሥራ መግባታቸው ተዘግበዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አሁን ዋና ዋና ዜናዎችን እናሰማለን። በሲራሊዮን መዲና ፍሪታውን በተከሰተ የመሬት መደርመስና ከባድ ዝናብ ምክንያት ከ200 በላይ የሚሆኑ ሰዎች ማለቃቸውን ባለሥልጣኖች ገልጸዋል። የቡርኪና ፋሶ የጸጥታ ኃይሎች ትላንት እሁድ በመዲናይቱ በሚገኝ ምግብ ቤት ውስጥ ተኩስ በከፈቱ ታጣቂዎች ላይ ሲያካሂዱ የቆዩትን እርምጃ አብቅተዋል። ታጣቂዎቹ በከፈቱት ተኩስ ቢያንስ 18 ሰዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና የአሜሪካን የአእምሮ ንብረት እየሰረቀች እንደሆነ እንዲመረምር የንግድ መስሪያ ቤታቸውን ለማዘዝ ተዘጋጅተዋል። ቻይና ግን የንግድ ጦርነቱን አስመልክቶ ሁለቱ ሀገሮች ተሸናፊ ይሆናሉ ስትል አስጠንቅቃለች።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ነሐሴ 8 2009 ዓ.ም ዝግጅቶቻችን ጋር ትረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የሲራሊዮን መዲና ፍሪታውን በተከሰተ የመሬት መደርመስና ከባድ ዝናብ ምክንያት ከ200 በላይ የሚሆኑ ሰዎች ማለቃቸውን ባለሥልጣኖች ገልጸዋል። አደጋው ዛሬ ማለዳ ላይ የደረሰው ለሰዓታት ያህል ከባድ ዝናብ ሲወርድ ከቆየ በኋላ ነው። እማኞች እንደሚሉት ሬጀንት አካባቢ የነበረ ኮረብታ በመደርመሱ መንገዶች ሁሉ የጭቃ ወንዞች ሆነዋል። ካናውት በተባለ ሆስፒታል የአስከሬን ክፍሉ ስለሞላ የሕክምና ሰራተኞች አስክሬኖችን ወለል ላይ ለመተው መገደዳቸውን ሲነ ካማራ የተባሉ ቴክኒሽያን ተናግረዋል። የጎርፍ መጥለቅለቅና የመሬት መደርመስ አደጋ የደረሰው ሰዎች በየቤቶቻቸው በተኙበት ወቅት በመሆኑ የሙታን ብዛት ሊጨምር እንደሚችል ካማራ ገልጸዋል። የመንግስት ቴሌቪዥን መደበኛ ፕሮግራሞቹን አቁሞ ሰዎች የዘመዶቻቸውን አስክሬኖች በጆንያ እየተሸከሙ ወደ ሆስፒታሉ ሲወስዱ አሳይቷል። ሌሎች ደግሞ የቤተሰቦቻቸው አባላትን ፍለጋ በጭቃው ውስጥ ሲቆፍሩ ታይተዋል። ወታደራዊ ሰራተኞች ሰዎችን በማትረፍ ተግባር እንዲሰማሩ ተመድበዋል። አደጋው በደረሰበት አካባቢ የተገኙት የሀገሪቱ ምክትል ፕሬዚደንት ቪክተር ፎ በአካባቢው በርካታ ህገወጥ ቤቶች ስላሉ በብዙ መቶዎች የሚቆጠሩ ሰዎች ፍርስራሽ ውስጥ ተቀብረው ሳይሞቱ አልቀረም ሲሉ ለሮይተርስ የዜና አገልግሎት ጠቁመዋል።
ከፍተኛው የዩናይትድ ስቴትስ ጀነራል ከፍታ ያለው የአሜሪካ የመከላከያ ጦር መሳሪያ ዘዴ በኮሪያ ባህረ ገብ መሬት ላይ ከመተከሉ በፊት ከደቡብ ኮሪያ አጋሮች ጋር በተለያዩ የቴክኒክ ጉዳዮች ላይ እየሰራን ነው አሉ። የኢታማዦር ሹሞቹ ሊቀመንበር ጀነራል ጆ ዳንፎርድ እሳቸውና የደቡብ ኮሪያው ፕሬዚዳንት ሙን ጄ አይን ዛሬ ሶል ውስጥ ተገናኝተው በተነጋገሩበት ወቅት ነው ታድ በተባለው መከላከያ ስርዓት ላይ ስለሚተከልበት ጊዜ አላነሳልም ሲሉ የገለጡት። ታድ የተባለው ይህ የመከላከያ ስርዓት መካከለኛ ርቀትና የመሃል ገብ መቺ ቦሊስቲክ ሚሳይሎችን ጠልፎ ሊመታ የሚችል ነው። ከመከላከያ ስርዓቱ 6 ተኩስ አምጣቂዎች 2 ለመምታት ዝግጁ ናቸው። ሰሜን ኮሪያ እንደ አውሮፓውያን የዘመን አቆጣጠር ባለፈው ሐምሌ 28 ቀን አህጉር አቋራጭ ቦሊስቲክ ሚሳይል ከሞከረች በኋላ ፕሬዚዳንት ሙን የመጨረሻዎቹ 4 ተኩስ አምጣቂዎች ሊተከሉ ስለሚችሉበት ሁኔታ ምክክር እንዲደረግ አዘዋል።
የቡርኪና ፋሶ የጸጥታ ኃይሎች ትላንት እሁድ በመዲናይቱ በሚገኝ ምግብ ቤት ውስጥ ተኩስ በከፈቱ ታጣቂዎች ላይ ሲያካሄዱ የቆዩትን ምርጫ አብቅተዋል። ታጣቂዎቹ በከፈቱት ተኩስ ቢያንስ 18 ሰዎች ተገድለዋል። የሀገሪቱ የኮሚኒኬሽንስ ሚኒስትር ረሚስ ዳንጁኑ የተገደሉት ሰዎች በአብዛኛው ልጆችና ሴቶች መሆናቸውን ገልጸው የሞቱት ሰዎች ቁጥር ሊጨምር እንደሚችል ጠቁመዋል። ከሞቱት ሰዎች መካከል የሀገሪቱ ዜጎችና የውጭ ሀገር ተወላጆች እንደሚገኙባቸው ተገልጿል። የቡርኪና ፋሶ ፕሬዚደንት ሮክ ማር ክርስቲያን ኮቦሬ ግድያው በዋጋዱጉ ላይ ሀዘን ያሰፈነ እኩይ ተግባር ነው ብለውታል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ሀገራቸው አሸባሪነትን ለመዋጋት ከምዕራብ አፍሪቃ ሀገሮች ጋር ለመስራት ቁርጠኛ መሆናቸውን በመግለጽ አስገንዝበዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ሀገራቸው አሸባሪነትን ለመዋጋት ምዕራብ አፍሪካ ሀገሮች ጋር ለመስራት ቁርጠኛ መሆናቸውን በመግለጽ አስገንዝበዋል። አዚዝ ኢስታንቡል በተባለው ዋጋዱጉ በሚገኘው የቱርክ ምግብ ቤት ላይ ወረራ ካካሄዱት በጅሃዳዊነትም ከሚጠረጠሩት ታጣቂዎች 2 ከጸጥታ ኃይሎች ጋር በተካሄደው የተኩስ ልውውጥ ተገድለዋል። በጥቃቱ የተሳተፉት ሰዎች ስንት እንደነበሩ አልታወቀም። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም።
የአሜሪካ ድምፅ ራዲዮ ዘጋቢ ካርላ ባብ ከደቡብ ኮሪያ አሳን የአየር ኃይል የላከችውን ዘገባ ሰለሞን ክፍሌ ያቀርበዋል።
ሰሜን ኮሪያ የዩናይትድ ስቴትስን ደሴታዊ ግዛት በሚሳይል እደበድባለሁ ስትል ከዛተች በኋላ ፕሬዚደንት ዶናልድ ትራምፕ ውጤቱ ከፍተኛ ውድመት ሊያስከትል የሚችል የቃላት ጦርነት ከፍተዋል። በጓም ላይ አንዳች ነገር ቢደርስ ሰሜን ኮሪያ ውስጥ በጣም ከባድ ችግር ይፈጠራል። የዩናይትድ ስቴትሱ ጀነራል ጆ ዳንፈርድ ወደ ደቡብ ኮሪያ በጉዞ ላይ እያሉ ለጋዜጠኞች ሲናገሩ የዩናይትድ ስቴትስ ጦር ኃይል ቀዳሚ ትኩረት የኮሪያ ሰላጤ የኑክሌር ኃይል ባለቤት እንዳይሆን ለማድረግ አስተዳደሩ የያዘውን ዲፕሎማሲያዊና ኢኮኖሚያዊ ዘመቻ ማገዝ ነው ብለዋል። በሌላ በኩል ግን ፒዮንግያንግን ለማጥቃት ወታደራዊ እቅድ እየነደፉ መሆናቸውን አስረድተዋል።
እንደ አንድ ወታደራዊ መሪ ይህ የዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ ዘመቻ ካልሰራ ፕሬዚዳንቱ ሁነኛ ወታደራዊ አማራጭ ያላቸው መሆኑን ማረጋገጥ አለብኝ።
የዩናይትድ ስቴትሱ የጦር ኃይሎች የታማዦር ሹም ጆ ዳንፈርድ ዛሬ ኦሳን አየር ኃይል ምድብ እንደደረሱ የአካባቢውን ትኩሳት እንዲለኩ ለከፍተኛ የጦር መሪዎች ንግግር ለማድረግ ምንም ጊዜ አላጠፉም። ሰሜን ኮሪያ የኑክሌር ጦር መሳሪያ ለመገንባት በያዘችው ጥረት ብዙ መራመዷን በዚህ ዓመት በሞከረቻቸው በርካታ ሚሳይሎች አሳይታለች። አሁን እንዲያውም ዩናይትድ ስቴትስ ሊደርስ የሚችል የኑክሌር ሚሳይል እንዳላት ነው ፒዮንግያንግ የምትናገረው። ጀነራል ዳንፈርድ ዛሬ በሶል ከወታደራዊና የፖለቲካ መሪዎች ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያን የኑክሌር ፕሮግራም ለማስቆም ለተያዘው ዓለም አቀፍ ዕቅድ ወሳኝ ሚና ልትጫወት እንደምትችል ወደምትታመነው ወደ ቻይና ያመራሉ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና የአሜሪካን የአእምሮ ንብረት እየሰረቀች እንደሆነ እንዲመረምር የንግድ መስሪያ ቤታቸውን ለማዘዝ ተዘጋጅተዋል። ቻይና ግን የንግድ ጦርነትን አስመልክቶ ሁለቱ ሀገሮች ተሸናፊ ይሆናሉ ስትል አስጠንቅቃለች። የተባበሩት መንግስታት ድርጅት በያዝነው ወር በሰሜን ኮሪያ ላይ ባስተላለፈው የማዕቀብ ውሳኔ መሰረት ቻይና ከሰሜን ኮሪያ ከሰል፣ ብረታ ብረት፣ የአሳ ምግብና ሌሎች ምርቶችን ማስገባት ማገዷን ዛሬ አስታውቃለች። የማዕቀብ ውሳኔ ሰሜን ኮሪያ ወደ ውጭ ትልክ ከነበሩት ሸቀጣሸቀጦች $1 ቢሊዮን የሚሆን ገቢ ሊያሳጣት ይችላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ማብቂያ ላይ በነጮች የበላይነት የሚያምነው ቡድን በቨርጂኒያ ክፍለ ሀገር ቻርልስቪል ከተማ ባካሄደው ሰልፍ ላይ ስለተነሳው ግጭት ዛሬ ከሁለት ከፍተኛ ሕግ አስከባሪ ባለስልጣኖች ጋር እየተነጋገሩ ነው። ትራምፕ ኒው ጀርዚ በሚገኘው የመዝናኛ ቤታቸው ላይ ስራን ያካተተ ረፍት ላይ ከቆዩ በኋላ ስለ ግጭቱ ከዋና አቃቤ ህግ ጄፍ ሴሽንስ እና ከአዲሱ የፌዴራል ምርመራ ቢሮ ዳይሬክተር ክሪስቶፈር ሬይ ለመስማት ወደ ዋሽንግተን ተመልሰዋል። ፕሬዚደንት ትራምፕ በነጮች የበላይነት የሚያምኑትና የናዚ ደጋፊ ቡድኖች እንዲሆኑ ተመሳሳይ ዘረኛ አቋም ያላቸው ቡድኖች በቻርልስቪል የፈጸሙትን ተግባር ግልጽ በሆነ መንገድ ባለማውገዛቸው ሪፑብሊካውያንና ዲሞክራት ፖለቲከኞች አጥብቀው ሲነቅፉ ቆይተዋል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ነሐሴ 8 2009 ዓ.ም ዝግጅታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን። በሰዓቱ የዓለም ዜና የጀመረው ስርጭታችን የተለያዩ ትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ እንበል።
እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው ደግሞ ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናት እና አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው። ኢትዮጵያን በዚያ ነው። ሁሉም ሀብቱ ነው። ሁሉም ወገኑ ነው። ያን ሁሉ ነበረ አስተዋውቆ እዚህ ያደረሰው አሁንም ድረስ።
አቶ አያሌው አጎናፍር ይባላሉ። የኢትዮጵያ ቱሪዝም አባት በሚል የአድናቆት ቁልምጫ ይታወቁ የነበሩትንና ባለፈው ሳምንት ከዚህ ዓለም በሞት የተለዩትን አቶ ሀብተ ስላሴ ታፈሰን አስመልክቶ ከተናገሩት የተወሰደ ነው። ሕይወትና ስራቸውን ለመዘከር የተሰናዳ ቅንብር በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን የዕለቱን አቢይ ርዕስ
በወቅታዊ ጉዳዮች ላይ ለመወያየት በትናንትናው ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መኢአድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል። ሁለቱ ፓርቲዎች የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
ሁለቱ ተቃዋሚ ፓርቲዎች መኢአድና ሰማያዊ ፓርቲ ዛሬ በሰጡት መግለጫ እንዳመለከቱት ህዝባዊ ስብሰባው ያስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያው ይሆን ነበር። ባለፉት 10 ወራት ፖለቲካዊ ስራ መስራት አልቻልንም ነው ያሉት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ።
የኛ ስራ እንደውም ላለፉት 10 ወራት ስለኛ መጠየቅ፣ ማስፈታት፣ ያስቸኳይ ጊዜ አዋጅ መርማሪ ቦርድ ጋር መሄድ፣ እንደዚህ አይነት ፍርድ ቤት መሄድ ምናምን ሆኖ ነበር። ይሄ የፖለቲካ ፓርቲዎች ስራ አይደለም በመሰረቱ፣ ግን በዚህ እንድንጠመድ በዚህ እንድንያዝ አድርጎ ነበር አገዛዙ። ስለዚህ አሁን አንስቻለሁ ሲል ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድነው የሰማያዊ አማራጭ ለእያንዳንዱ? ለምሳሌ ህገ መንግስቱ ላይ የተቀመጠው የማስተር ፕላን ኬዝ አለ። የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚል አለ። እዛ ላይ የሰማያዊ አማራጭ ምንድነው? የመያድ አማራጭ ምንድነው? ታክሴሽን፣ ይሄ ግብር አጣጣልን በተመለከተ አለ። ሌሎችም በመሰረታዊ ደረጃ ከኢህአዴግ የምንለይባቸው በተለይ መያድና ሰማያዊ የምንለይባቸው ነጥቦች አሉ።
ይህም ሆኖ ግን ትናንት በመብራት ኃይል አዳራሽ ሊደረግ የነበረው ህዝባዊ ስብሰባ በአዲስ አበባ አስተዳደር እምቢተኝነት ምክንያት ተደናቅፏል ባይ ናቸው ሁለቱ ፓርቲዎች። በዚሁ አዳራሽ ህዝባዊ ስብሰባ እንደሚያደርጉ በአንድ ደብዳቤ ማሳወቃቸውን፣ ሆኖም ሁለቱ ፓርቲዎች በአንድ ደብዳቤ መጠየቅ እንደማይችሉ እንደተነገራቸው ጠቅሰዋል። ደብዳቤውን አስተካክለው ለሁለተኛ ጊዜ ቢሄዱም ግን ምላሽ እንዳላገኙ በመኢአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ በአቶ አዳነ ጥላሁን በተነበበው መግለጫ ተብራርቷል።
የተሰጠን መልስ ባናምንበትም ፕሮግራማችን መሳካት ስንል አስተዳደሩ ባሳሰበው መሰረት በየፓርቲዎቹ ፕሬዚዳንቶች ፊርማ በየራሳችን በተናጠል በድጋሜ በጽሁፍ ጠይቀናል። ይሁን እንጂ ሁለቱ ፓርቲዎች በጋራ ህዝብን ለማወያየት በማቀድ ያስገባነውን የእውቅና ጥያቄ ደብዳቤ ተቀብሎ ለማስተናገድ ፍላጎት የሌለው የአዲስ አበባ ከተማ አስተዳደር ምንም ምላሽ ባለመስጠቱ ነሐሴ 7 ቀን 2009 ዓ.ም በሀገራችን ወቅታዊ ጉዳይ ከአዲስ አበባ ህዝብ ጋር ውይይት ማካሄድ አልቻልንም።
የአስተዳደሩ ምላሽ የሁለቱን ፓርቲዎች ህገ መንግስታዊ መብት የጣሰ ነው ይላሉ የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ።
ሁለታችሁ አንድ ላይ ስብሰባ ለመጥራት አትችሉም ነው የተባልነው። እንግዲህ የትኛውም ህገ መንግስት ላይ ሁለት ፓርቲዎች ያውም ህጋዊ የሆኑና የምርጫ ቦርድ የሚጠይቀውን መስፈርት በሙሉ ያሟሉ በህጋዊ መንገድ የሚንቀሳቀሱ ፓርቲዎች አንድ ላይ ስብሰባ ለመጥራት አትችሉ። ተብለን ነው እንግዲህ የተከለከልነው።
የእንደዚህ አይነት ህዝባዊ ስብሰባዎች መካሄድ የሚጠቅመው ራሱን መንግስትን ጭምር ነው ሲሉም ዶክተር በዛብህ አብራርተዋል።
የነጋዴው ህብረተሰብ አባላት የሆኑት በዚህ ስብሰባ ላይ ሊገኙ ይችላሉ። በዛን ጊዜ ያለውን ችግራቸውን እንዋያለን። ያ ውይይት ለራሱ ለመንግስት ይጠቅመዋል፣ ይገባ ማለቴ ነው። እና የሀገራችን ጉዳይ ስለሚያገባን የነጋዴ ህብረተሰብም ደግሞ አንዱ የህብረተሰቡ አካል እንደመሆኑ መጠን ለመወያየትና ሌሎችም ብዙ ችግሮች አሉ ውይይት ለማድረግ ነው። የሰላማዊ ትግል አንዱ አካል ነው ይሄ። በየመድረኩ በየቦታው ስብሰባ ማድረግና ከህዝብ ጋር መወያየት አስፈላጊ ነው።
ህዝባዊ ስብሰባውም ሆነ ሌሎች የፖለቲካ እንቅስቃሴዎች እንዲፈቀዱላቸው ለማድረግ ጥረታቸውን እንደሚቀጥሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ተናግረዋል።
የአዳራሹም ስብሰባ ነገር ይቀጥላል፣ እስከሚከፈት ድረስ እናንኳኳለን። ሰልፉም ልክ እንደዛው ለሚቀጥለው የአዲስ አበባ ምርጫ፣ የማሟያ ምርጫ፣ ሌሎችም አማራጫችንን ከወዲሁ ማሳየት መተቸት አለብን። ከወዲሁ አማራጭ ኃይል መሆኑን መያድና ሰማያዊ ማሳየት እንፈልጋለን።
ሁለቱ ተቃዋሚ ፓርቲዎች በሰጡት መግለጫና ባቀረቡት አቤቱታ ላይ ምላሽ ለማግኘት ወደ አዲስ አበባ አስተዳደር በአካል ጭምር ሄጃለሁ። በስራ ምክንያት በስፍራው ያልነበሩት የህዝባዊ ስብሰባና ሰላማዊ ሰልፍ ማሳወቂያ ክፍል ኃላፊ አቶ ተስፋ ዋቅጅራ በነገው ዕለት ምላሽ እንደሚሰጡኝ በስልክ ነግረውኛል። እንዳገኘው በሌላ ዘገባ መልሳለሁ። ለጉዳዩ ቅርበት ያላቸው የአስተዳደሩ ምንጮች ግን ፓርቲዎቹ የተነገራቸው ደብዳቤ እንዲያስተካክሉ ብቻ እንደሆነ ጠቁመዋል። ህዝባዊ ስብሰባ እንዳያካሄዱ ግን አልተከለከሉም ባይ ናቸው እነዚህ ምንጮች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ የመጽሔት ርዕስ ወደ ጎረቤት ኬንያ ጉዳይ ይወስደናል። ኬንያውያን ባለፈው ሳምንት የተካሄደውን ብሔራዊ ምርጫ ውጤት እንዲቃወሙና ዛሬ ሰኞ ከየቤታቸውም ሳይወጡ እንዲውሉ ተቃዋሚው መሪ ራይላ ኦዲንጋ ጥሪ አስተላልፈው የነበረ ሲሆን አንዳንዶች ጥሪውን ተቀብለው ማደማቸውና ብዙዎቹ ግን ወደ ስራ መግባታቸው ታውቋል። የተቃዋሚዎቹ ቀጣይ እርምጃ ምን እንደሆነ እንደማይታወቅ ዘጋቢያችን መሐመድ ዩሱፍ ከኬንያ ዋና ከተማ ናይሮቢ ዘግቧል። ሰለሞን አባቴ ይዞ ቀርቧል።
የኬንያ ዋና ከተማ ናይሮቢ መንገዶች ለአንድ ሳምንት ከዘለቀ ጭርታ በኋላ ዛሬ ወደ መደበኛ ሕይወታቸው የተመለሱ ይመስላል። የወትሮው እንቅስቃሴ ይታያል፣ ሰውም ወደ የሥራ ገበታው ገብቷል። ይህ ማለት ግን ከነሐሴ አንዱ ፕሬዚደንታዊ ምርጫ ጋር ተያይዞ የተነሳው ውዝግብ አበቃለት ማለት አይደለም። ተቃዋሚዎቹ ምርጫው ተጭበርብሯል በሚለው አቋማቸው እንደ ጸኑ ነው። ተቀማጩ ፕሬዚደንት ኡሁሩ ኬንያታ ማሸነፋቸው በይፋ ቢገለጽም ተቃዋሚዎቹ ሽንፈታችንን አንቀበልም ብለዋል። የኬንያታ ማሸነፍ ወሬ ከተሰማበት ጊዜ አንስቶ በአንዳንድ የናይሮቢ መንደሮችና በሀገሪቱ ምዕራባዊ አካባቢዎች የዋናው ተቀናቃኝ ራይላ ኦዲንጋ ደጋፊዎች የተቃውሞ እንቅስቃሴዎች ላይ ሰንብተዋል። በናይሮቢ ማጣሬን የመሳሰሉ ቀበሌዎች ከተቃውሞውና ከሁከቱ የበዛው የተስተዋለባቸው ናቸው። አንዳንድ ወጣቶች የምርጫውን ውጤትና የተቃውሞው ጎራ መጻኢ ዕጣ ፈንታ ምን እንደሚሆን ለመነጋገር እዚህም እዚያም እየተቧደኑ ይሰባሰባሉ። የተቃዋሚው ጥምረት ናሳ በሚል ምሕፃር የሚጠራው ናሽናል ሱፐር አላያንስ ብሔራዊ የላቀ ጥምረት መሪ ራይላ ኦዲንጋ ትናንት ጠንካራ ይዞታቸው ወደ ሆነው ወደ ኪቤራ መንደር ሄደው ተሰብስበው ይጠብቋቸው ለነበሩ በሺዎች ይቆጠራሉ ለተባሉ ደጋፊዎቻቸው ንግግር አድርገው ነበር። ኦዲንጋም የጥምረታቸው ናሳ አባላትም ምርጫውን በገዢው ጁቤሊ ፓርቲ ተሰርቀናል የሚለውን መልእክታቸውን አጠንክረው አሰምተዋል። የመንግሥቱ የደህንነት ኃይሎች ደጋፊዎቻቸውን መግደላቸውንና ሳይጠየቁ መታለፋቸውንም እየገለጹ ከሰዋል። ሰው ዛሬ ሥራ እንዳይገባም ጠይቀዋል።
ከነገ በስቲያ ንግግር አደርግላችኋለሁ። ለዛሬ የምነግራችሁ ግን የንጹሐን ሰዎችን ደም አፍስሰዋል፣ ለዚያ ይከፍላሉ። ጁቤሊ ንጹሐን ሰዎችን እንዲገድሉ ወታደሮችን ብረት አስይዞ በማሰማራቱ ነገ ከቤታችሁ መውጣት የለባችሁም። ነገ ሥራ የለም። ማክሰኞ በማደርገው ንግግር ቀጣዩ ሥራችን ምን እንደሚሆን መመሪያ ሰጣለሁ።
በመሪው መመሪያ መሰረት የሰላሳ አምስት ዓመቱ ጆን ማርክ ዛሬ የብየዳ ስራ ንግዱን ዘግቶ ውሏል።
በቃ ከሾ አሁን ግን ልጆ ተሰማኔኒ ከማክን ያምቢያ ከሾ ያክን ያምቢያ ንፉንጉ ከዚ
ነገ ምን እንደሚነግረን ማወቅ እፈልጋለሁ። ራይላ ወደ ስራዬ እንድመለስ ካዘዘኝ ከፍታለሁ። ነገር ግን ድምጽ የት እንደገባና ምን የማድረግ ሐሳብ እንዳለውም እንዲነግረኝ እፈልጋለሁ።
ስቲቨን ኦድሂያምቦ የወሰነው ከማርክ የተለየ ነው። የምግብ መደብሩን ዛሬ ከፍቷል።
ቢያሻራ ጃኮም ዙሪ ኮይ ዊክ ታንጉ
ኡሁሩ ማሸነፋቸው ከታወጀ አንስቶ ንግዱ ጥሩ እንዳልሆነ ነው ኦድሂያምቦ የሚናገረው። ደንበኞቹ ለመምጣት እየፈሩ መሆናቸውን ጠቁመዋል። እንዲያም ሆኖ ብቅ የሚሉ ባይጠፉም በፖሊስና በተቃዋሚ ሰልፈኞች መካከል ባለው ያልተቋረጠ ግጭት ምክንያት ወዲያው እንደሚሸሹ፣ ወደ ውጪ ከወጡም ፖሊስ እንደሚደበድባቸው አመልክቷል። ከምርጫው ወዲህ በመላ ሀገሪቱ መቶ ደጋፊዎቻቸው በፖሊስ እንደተገደሉባቸው ተቃዋሚዎቹ እየከሰሱ ቢሆንም የጸጥታ መስሪያ ቤቶች ግን አቤቱታዎቹን ውድቅ እያደረጉ ናቸው። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ባወጣው ሪፖርት 24 ሰው መገደሉን አስታውቋል። አሸናፊው ፕሬዚደንት ባስተላለፉት መልእክት ምርጫው አብቅቷል፣ ኬንያውያን ወደ የሥራቸው ሊመለሱ ይገባል ብለዋል። ተቃዋሚዎችም ውጤቱን እንዲቀበሉና ቅሬታ ያላቸው ጉዳያቸውን ወደ ፍርድ ቤት እንዲወስዱ መክረዋል። የብሔራዊው የምርጫ ኮሚሽን ሊቀመንበር ዋፉላ ቼቡካቲ ኡሁሩ ኬንያታ በ54.27 ድምፅ ማሸነፋቸውን ባለፈው አርብ ምሽት እንዳሳወቁ የዋና ከተማይቱ ጎዳናዎች በደጋፊዎቻቸው የፌሽታ ጭፈራዎች ተሞልተዋል። ኦዲንጋ ያገኙት ድምፅ 44.74 መሆኑንም የኮሚሽኑ ሊቀመንበር አስታውቀዋል።
ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቨርጂኒያ ክፍለ ግዛት ቻርልስቪል ከተማ ውስጥ የቀኝ አመለካከት ኅብረት በሚል መሪ ቃል ሰልፍ ያደራጁትን የነጮች የበላይነት አስተሳሰብ አቀንቃኞችን ሳያወግዙ በመቅረታቸው ከሁሉም የሀገሪቱ ፖለቲከኞች በኩል ሲነቀፉ ቆይተዋል። የነጭ የበላይነት አክራሪዎችን ሰልፍ በመቃወም በወጡ ሰልፈኞች መሃል መኪናውን ነድቶ ሄዘር ዳየር የተባለች የ32 ዓመት ሴት በመግደል የተወነጀለው የ20 ዓመቱ ጄምስ አሌክስ ፊደል ነው። በመግደልና የሌሎችም ወንጀል ክስ ተመስርቶበታል። የአሜሪካ ድምፅ ባልደረባዎች ሪቻርድ ግሪን እና ማርክስ ሃርተን ያጠናቀሩትን ዘገባዎች ቆንጅታዬ ታቀርበዋለች።
ቅዳሜ ዕለት ቻርልስቪል ውስጥ የነጭ የበላይነት አቀንቃኞቹን ሰልፍ በመቃወም በወጡ ሰልፈኞች መሃል መኪናውን ነድቶ አንዲት ሴት ከተገደለችና 19 ከቆሰሉ በኋላ ፕሬዝደንቱ ባሰሙት ቃል ብዙዎቹ የእሳቸው ደጋፊዎች የሆኑትን የሰልፉን አደራጆች በቀጥታ አላወገዙም።
We condemn in the strongest possible terms this egregious display of hatred, bigotry,
ይህም በብዙ አቅጣጫ የተፈጸመ ሰቅጣጭ የሆነ የጥላቻ የጠባብነትና የሁከት ተግባር እጅግ አጥብቀን እናወግዛለን። በብዙ ወገኖች የተፈጸመ
ፕሬዝደንቱን ያስነቀፋቸው ታዲያ ይህ አነጋገራቸው የነጮች የበላይነት አስተሳሰብ አቀንቃኞችን ለይቶ ሳይሆን በእነሱ አንጻር ተሰልፈው የነበሩትንም ተቃዋሚዎች ጭምር ተጠያቂ የሚያስመስል ሆኖ በመታየቱ ነው። ሪፑብሊካኑ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ኦረን ሃች ክፋትን ክፋት ብለን በስሙ መጥራት አለብን፣ የኔ ወንድም ከሂትለር ጋር ሲዋጋ ሕይወቱን የሰዋው የናዚዎች አስተሳሰብ እዚሁ ሀገራችን ላይ ያላንዳች ችግር እንደ ልቡ እንዲራመድ አይደለም ብለዋል። የፕሬዝደንት ትራምፕ ታማኝ ደጋፊ የሆኑትና በቅርቡ የተሸኙት ለአጭር ጊዜ የዋይት ሀውስ የኮሚኒኬሽንስ ዲሬክተር የነበሩት አንቶኒ ስካራሙቺም ሳይቀሩ ፕሬዝደንቱ ጠንከር ያለ መልእክት ማስተላለፍ ነበረባቸው ብለዋል።
የነጭ የበላይነትን አቀንቃኞችን በሚመለከት ይበልጡን ጠንከር ብለው መናገር የነበረባቸው ይመስለኛል።
ምክትል ፕሬዝደንት ማይክ ፔንስ ትናንት በኮሎምቢያ ጉብኝታቸው ወቅት በሰጡት ቃል ለፕሬዝደንቱ ተሟግተዋል።
The fact that many in the national media spent more time criticizing the president's words than they did criticizing those who perpetrated the violence.
ባገራቀፍ መገናኛ ብዙሃን ውስጥ ያሉ ብዙዎቹ የሁከቱን ፈጻሚዎች ከመንቀፍ ይልቅ የፕሬዝዳንቱን ቃላት በመንቀፍ የበለጠ ጊዜ ማጥፋታቸው በራሱ ችግር አለው ባይነኝ። ትኩረታችንን የሚገባው ቦታ ላይ መዋል አለብን። እነኚህን ጽንፈኛ ቡድኖች በህዝባዊ ክርክር መድረኮች ድምጻቸውን ፈጽሞ እንዳይሰማ ማድረግ ያስፈልጋል። ጥቂት አደገኛ የሆኑ የጥላቻ ቡድኖች በመሆናቸውም ተቀባይነት እንዳያገኙ ማድረግ ያስፈልጋል። እዚያ ላይ ነው ማትኮር ያለብን።
ዋይት ሃውስም ፕሬዝደንቱ ተገቢውን አድርገዋል በማለት በመከላከል ትናንት መግለጫ አውጥቷል። ፕሬዝደንቱ ሁከትን፣ ጠባብነትንና ጥላቻን በማናቸውም መልኩ ያወግዛሉ። ያ ደግሞ በርግጥም የነጮች የበላይነት አቀንቃኞችን ኩክለክስ ክላን የሚባሉትንና ኒዮናዚዎችን እንዲሁም ማናቸውንም ጽንፈኛ ቡድኖች ይጨምራል ብሏል መግለጫው። የፕሬዝደንት ትራምፕ የብሔራዊ ጸጥታ አማካሪ ጀነራል ኤች አር መክመስተር ደግሞ የሚከተለውን ያሉት
I certainly think any time that you commit an attack against people to incite fear
ህዝብ ላይ ፍርሃት ለመልቀቅ የሚፈጸም ጥቃት ምን ጊዜም ቢሆን ሽብርተኛነት ነው ብዬ ነው ሙሉ በሙሉ ማምነው። አንድ ወንጀለኛ ተነስቶ በወገኖቹ በአሜሪካውያን ላይ የወንጀል ድርጊት ሲፈጽም ያን ለማድረግ ያነሳሳው በጥላቻና በጠባብነት ሊሆን ይችላል። በተያዘው ምርመራ ምን እንደሚሆን እናያለን።
በቀዳሚው የሻርለትስቪል ከተማው ሰልፍ ወቅት ሰልፈኞቹን ለመቃወም በወጡት ላይ መኪናውን ነርቶ ጥቃቱን ያደረሰው ሰው ሆም ብሎ ነፍስ በማጥፋት ወንጀል ክስ ተመስርቶበታል። የፍትህ ሚኒስቴርም የሲቪል መብቶች ጉዳይ ምርመራ ከፍቷል። ይህ በዚህ እንዳለ የጥቃቱ ሰለባዎች ትናንት ሻርለትስቪል ውስጥ በሻማ ማብራት ስነ ስርዓት ታስበዋል። በስነ ስርዓቱ ላይ ከተገኙት አንዷ የሆኑት ሲድና ጁሊየን ህይወቷን ያጣችውን ሴት ለማክበር ነው የመጣሁት፣ በርግጥም ሰማዕት ነች ብለዋል። ማህበረሰባችንን ሊወርሱ በተነሱ ቀኝ ነጠቆች ነው የተገደለችው፣ ያሳዝናል ሲሉም አክለዋል። በበርካታ የሀገሪቱ ከተሞች ሁከቱንና ፕሬዝደንቱ ቀኝ ነጠቅ ቡድኖችን በግልጽ ባለማውገዛቸው የሚነቅፉ የተቃውሞ ሰልፎች ተካሂደዋል። በለቱ ሁለት የቨርጂኒያ ክፍለ ግዛት ፖሊሶች ሁከቱን ከአየር በመቆጣጠር ላይ ሳሉ ሄሊኮፕተራቸው ተከስክሶ ህይወታቸውን አጥተዋል። የቅዳሜው ብጥብጥ ከመቀስቀሱ አስቀድሞ አርብ ዕለት ማታ ችቦ አብርተው የወጡ የነጭ የበላይነት አቀንቃኞች በከተማዋ በሚገኘው የቨርጂኒያ ዩኒቨርሲቲ ግቢ በሰልፍ አልፈዋል። የአሜሪካ የእርስ በርስ ጦርነት ወቅት የባሪያ ፍንገላ ስርዓት አቀንቃኝ የነበሩት ጀነራል ሮበርት ኢሊ ሃውልት ዙሪያም ስብሰባ አካሂደው ነበር። የቻርለትስቪል ከተማ አስተዳደር በሌሎች በርካታ የዩናይትድ ስቴትስ ከተሞች እየተደረገ እንዳለ ሁሉ የጀነራሉ ሃውልት ከዚያ እንዲነሳ ባለፈው ሚያዝያ ወር ነው የወሰነው። ከዚያ ወዲህ የነጭ የበላይነት አቀንቃኞች ከተማዋ ላይ አትኩረውባታል።
በዚህ አሁን ቀደም ብሎ እንደሰማነው ሲነቀፉ የቆዩት ፕሬዝዳንት ትራምፕ ታዲያ ዛሬ ሲናገሩ ሻርልስቪል ውስጥ ህይወት የጠፋበትን ትዕይንት ህዝብ ያካሄዱትን የነጭ በላይነት አስተሳሰብ አቀንቃኞች ዘረኝነት የክፋት አድራጎት ነው ሲሉ አውግዘዋል። የናዚ አስተሳሰብ አቀንቃኞችና ኩክላክስ ክላን የሚባለው ዘረኛ ቡድን እንዲሁም ሌሎችም ሰልፉን ያደራጁ የነጭ ብሔረተኛ ቡድኖች እኛ እንደ አሜሪካዊ ከቆምንለት ሁሉ የተጻረሩ ናቸው ወይም የሚጻረር አቋም ያንጸባረቁ ናቸው ብለዋል። ቻርልስተንቪል ውስጥ በዚህ በዘረኝነት የተነሳሳ ጥቃት ያደረሱ ሁሉ ተጠያቂ ይሆናሉ ሲሉም ፕሬዚዳንቱ አጽንኦት ሰጥተው ተናግረዋል። ቻርልስተንቪል ላይ የታየው ጥላቻና ጠባብነት አሜሪካ ውስጥ ቦታ የለውም። ካሁን በፊትም በተደጋጋሚ እንደገለጽኩት የቆዳ ቀለማችን ምንም ይሁን በሕግ ፊት እኩል ነን። ሁላችንም ለአንድ የአገራችን ታላቅ ባንዲራ የቆምነን። ቀደም ብሎ የነቀፏቸውን ወገኖች ፕሬዚዳንቱ በቀጥታ በማውገዛቸው አድናቆት ቸረዋል። ነገር ግን ይህን ለማድረግ ምን ይህን ያህል ጊዜ ወሰደባቸው ሲሉም አማረዋል።
አሉላ፣ አሁን እንግዲህ የሙዚቃ ክፍለ ጊዜ ደርሷል። ምን ሙዚቃ ነው የተመረጠው
ለዛሬ የሰኞ የሳምንቱ መጀመሪያ? ትንሽ ሞቅ ያለ ፈታ የሚያደርግ ዝግጅቶቻችንም እንዲሁ በወጉ ለማጣጣም የሚረዳ የጌትሽ ማሞ ስልት ነው።
ባህላዊ ዜማ ተቀበል ይለናል። ሳዩን ለግሩም ዜማው እናመሰግናለን። አድማጮች የምትከታተሉት በ19 እና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ 3:35 ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዳኒ ፍሳሐየንን አሁን ወደ ቀዳሚው ዝግጅት እንለፍ።
ለኢትዮጵያ ቱሪዝምን እንቅስቃሴ መጠንሰስና መጎልበት ግንባር ቀደሙ ሚና የተጫወቱት ቀደም ብለን በመግቢያችን ያስተዋወቅናቸው በቅርቡ ባለፈው ሳምንት ከዚህ ዓለም በሞት የተለዩት አቶ ሀብተ ስላሴ ታፈሰ የቀብር ስነ ስርዓት ትናንት በመንበረ ጸባዖት ቅድስተ ስላሴ ካቴድራል ተፈጽሟል። የ13 ወር ጸጋ በሚለው መለያ መፈክር ኢትዮጵያን ማስተዋወቃቸው በዘርፉ በአጠቃላይም ዘመን ተሻጋሪ አስተዋጽኦ ማድረጋቸው ተገልጧል። በቀብር ስነ ስርዓቱ ላይ የተገኘው እስክንድር ፍሬው ተከታዩን አድርሶናል።
አብሮ የኖረ ጸጋ፣ ሁሉም የሚያውቀው እውነት፣ የኛ ብለው ያላጎሉት አለን ብለው ያላስተዋወቁት ሀብት ለአንድ አገር ወዳድ ተገለጠ። አውሮፓ ላደጉት በለጋነትም የውጭውን ዓለም ላዩት ለዚያን ጊዜው ሀብተ ስላሴ ታፈሰ። የ13 ወር ጸጋ በእኚህ አገር ወዳድ ለዓለም ተነገረ። ሰርቲን መንዝስ ኦፍ ሰንሻይን የ13 ወር ጸጋ ኢትዮጵያን ማስተዋወቂያ መፈክር ሆነ። እንኳን የሩቆቹን የቅርቦቹን የሳበ አገሬውን እየማረከ ጆሮ ግን መፈክር። ትናንት በመንበረ ጸባዖት ቅድስት ስላሴ ካቴድራል በተፈጸመው የቀብር ስነ ስርዓት ላይ የተገኙት የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ይህ መፈክር የሀብተ ስላሴ የፈጠራ ውጤት ነው ብለዋል።
የሰሜን ሀገሮች በሙሉ ፀሐይ ጎላቸዋል፣ ፀሐይ የላቸው። ስለዚህ 12 ወር የፀሐይ ከማለት ጳጉሜን 5 ጨምርና ኢትዮጵያን የ13 ወር የፀሐይ አገር ያደረገ ሀብተ ስላሴ ታፈሰ ነው። ይሄ የራሱ ንብረት ነው። ኢንቴሌክቹዋል ፕሮፐርቲ ሊመዘግለት የሚገባ ነው። መቼም ሰርቶ የማይደክመው አስቦ የማይጨርስ ትልቅ ኢትዮጵያዊ ነበረ።
የ13 ወር ጸጋ የሚለው የኢትዮጵያ ማስተዋወቂያ መፈክር ግን ከሀብተ ስላሴ ስራዎች አንዱ ብቻ ነው። እርሳቸው ልዩ ፈጠራቸውን በመጠቀም አገራቸውን ለማስተዋወቅ የውጭውን ዓለም ጎብኚዎችም ለመሳብ ሳይታክቱ መስራታቸው በትናንትናው የቀብር ስነ ስርዓት ላይ ተገልጿል። አቶ ሀብተ ስላሴ በ1950 ለከፍተኛ ትምህርት ወደ አሜሪካ ሲሄዱ ሀብተ ስላሴ የተመረቁት በዓለም አቀፍ ግንኙነትና በስነ መንግስት አስተዳደር ነው። ወደ ቱሪዝም ዘርፍ እንዲገቡ አጋጣሚ የተፈጠረውም የስራ ሚኒስትር ከነበሩት ከልዑል ራስ መንገሻ ስዩም ጋር ለጉብኝት ወደ አውሮፓ ሲሄዱ እንደሆነ በህይወት ታሪካቸው ተመልክቷል። በወቅቱ የአውሮፓን የቱሪዝም እንቅስቃሴ የተመለከቱት ሚኒስትሩ በኢትዮጵያም በጥንካሬ ቢሰራ ብዙ ሀብት ሊገኝ እንደሚችል ለወጣቱ ሀብተ ስላሴ እንዳስረዱም ተጠቅሷል። ሚኒስትሩ በዚህ አላበቁም። ይህንን ሀሳብ ለግርማዊ ቀዳማዊ ኃይለ ስላሴ ያቀረቡ ለስራው የሚመጥን ሰው እንዲያቀርቡ ሲጠየቁም ሀብተ ስላሴን ጠቆሙ። ንጉሠ ነገሥቱም አቶ ሀብተ ስላሴን ወደ ቤተ መንግሥት እንዳስጠሩና መመሪያ እንደሰጡ በራሳቸው በልዑል ራስ መንገሻ ስዩም አማካኝነት በቀብር ሥነ ሥርዓቱ ላይ የተነበበው የሕይወት ታሪካቸው ያስረዳል።
ወደ ቤተ መንግሥት ተጠርተው የሀገራችን የቱሪዝም ኢንዱስትሪ እንዲያቋቁሙ ጃንሆይ አዘዟቸው። አቶ ሀብተ ስላሴ ታፈሰ ከዚህ የሙያ ዘርፍ የትምህርት ሆነ የሥራ ልምድና ዝግጅት እንደሌላቸው በትህትና አስረዱ። ሥራውን እንደማይሳናቸው የተገነዘቡት ንጉሠ ነገሥት ትችላለህ፣ ሥራውን ቶሎ ጀምር በማለት አጭር መመሪያ ሰጧቸው።
እናም ምንም ከሌለበት የተነሱት አገር ወዳድ ናቸው። መሠረት ጥለው ብዙ ከውነው ያለፉት በቅርቡ የሚያውቋቸው ኢንጂነር ታደለ ብጡል መተካ የላቸውም ይላሉ።
አቶ ስላሴ በእውነቱ የቱሪስት አባት ማለት አይበቃም፣ የኢትዮጵያውያን አባት ማለት ይቻላል። ምክንያቱም ፈርቀዳጅ ትምህርት ሰጪ ሰው ነበሩ። በእኔ አስተያየት እሳቸው ለኢትዮጵያ የሰሩትን ማንም አልሰራውም እና በጣም ትልቅ ሰው፣ አዋቂ፣ ትሁት፣ ደግ፣ ጨዋ ሰው ነው። በየቦታው የምታየው የሀገሮቻችንን ሰዎች ባህልና ታሪክ ማስታወቂያ ፎቶግራፍ አንስተው ራሳቸው አንስተው አድርጎት በዓለም የታወቀ ነው። በግል ጥረታቸው ነው። የአፋሩ ጎረምሳ፣ የአርሲዋ ሴት እዚህ ልህ እንደሆነ እነሱ ኢትዮጵያ እንድትታወቅበት አድርገዋል።
አቶ ሀብተ ስላሴ ለኢትዮጵያ ቱሪዝም ፈጣሪው መሆናቸውን የሚያብራሩት ደግሞ አብረዋቸው የሰሩት አቶ አያሌው አጎናፍር ናቸው።
ያልነበረውን ወደ መኖር የለወጠ ነው። ከመሰረቱ ጀምሮ ብዙ ጊዜ ባለው ሰፊ አመለካከት በጊዜው የነበሩትም ሰዎች የደቡቦቹን አሁን ፎቶግራፍ በሚያወጣበት ጊዜ ባህላዊ የሆነ በሱም ያልተወቀሰበት የለም ነበረ። ግን እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው ደግሞ ደግሞ ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናት አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው ኢትዮጵያን በዚያ ነው። ሁሉም ሀብቱ ነው፣ ሁሉም ወገኑ ነው። ያን ሁሉ ነበረ አስተዋውቆ እዚህ ያደረሰው። አሁንም ድረስ እኔ ምንም ቃላት የለኝም የእሱን ፍጹምነት፣ ለሀገሩ ፍቅር፣ ለወገኑ ፍቅር። በዚህ ሙያ ደግሞ አባት የቱሪዝም አባት የነበረና እዚህ ያደረሰ
ከአባታቸው ከፊታውራሪ ታፈሰ ሀብተ ሚካኤልና ከእናታቸው ከወይዘሮ ሙላቷ በላይነህ ነው በ1919 ዓ.ም በአዲስ አበባ ከተማ የተወለዱት። የልጅነት ጊዜያቸውን ግን ከወላጆቻቸው ጋር አላሳለፉም። በሕይወት ታሪካቸው እንደተመለከተው ለዚህ ምክንያቱ አባታቸው የጠረፍ ሀገር አስተዳዳሪ ሆነው በመመደባቸውና የሁለት ዓመት ሕፃን ልጃቸውን ሩሲያዊት እናትና ግሪካዊ አባት ላሉበት ቤተሰብ ባደራ ተተው በመሄዳቸው ነው። በፋሺስት ጣሊያን ወረራ ምክንያት ደግሞ አሳዳጊዎቹ የውጭ ሰዎች ሕፃኑን ይዘው ወደ ግሪክ ሀገር ሄዱ። እድሜያቸው 15 ዓመት እስኪሞላ ሀብተ ስላሴ ይናገሩ የነበረውም የግሪክና የሩሲያ ቋንቋዎችን ብቻ ነበር። አማርኛ የተማሩት አባታቸው እንደ አውሮፓውያን አቆጣጠር በ1947 ወደ አዲስ አበባ ይዘዋቸው ከመጡ በኋላ እንደሆነም ተጠቅሷል። በፈረንጅ እጅ ያደጉት የልጅነት ጊዜያቸውን በአውሮፓ ያሳለፉት ሀብቴ ግን ለኢትዮጵያ ያላቸው ፍቅር በተግባር የታየ በስራ የተገለጸ መሆኑን በርካቶች ይናገራሉ። አቶ ሀብተ ስላሴ አጎቱ እንደሆኑ የሚናገረው ብሩክ በለገ እንደሚለውም እርሱን ከመሳሰሉ ወጣቶችም ብዙ ይጠብቁ ነበር።
ኢትዮጵያ ላይ ያላቸው ፍቅር በጣም ትልቅ ፍቅር እንዲሆን ይፈልጉ ነበር። እኛ ወጣቶች ለሀገራችን ያለን ፍቅር በጣም እሳቸው እንደጠበቁት አለን፣ በሱ ያዝኑ ነበረ። እኔ ራሴ አገሬን ያወቅኩት በቅርብ ነው። አማርኛ ሁለተኛ ቋንቋ ነው። ይሄንን ሲያዩ እሳቸው በጣም ይመክሩን ነበረ። እንደ ኢትዮጵያ እዚህ ዓለም ላይ እንደ ኢትዮጵያ ያለች አገር የለች። ከአየሩ ጀምሮ እስከነ ህዝቡ፣ እስከነ ባህላችን እና ባህሪያችን ሌላ የትም ቦታ ማይገኝ ነገር ነበር እያሉ በጣም ያምኑ ነበር። ስለዚህ ይመክሩን ነበረ። ሁሉም ወጣት ለማስተማርና ለኢትዮጵያ ላላቸው ፍቅር ትልቅ እንዲሆን ለሀገራቸው እንዲያስቡ፣ ለራሳቸው ብቻ ሳይሆን ለሀገራቸው እንዲያስቡ የሚፈልጉ ሰው ነበሩ።
እናም አቶ ሀብተ ስላሴ ያረፉት ቅርስ የሆኑ ስራዎቻቸውን ትተው ነው። በቀብር ስነ ስርዓቱ ላይ የተገኙት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደ ማርያም ይህንኑ የተናገሩት
አቶ ሀብተ ስላሴ ታፈሰ የነበራቸው የሀገር ፍቅር ስሜትና በተግባር የተገለጠ ውጤት፣ ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ህያው ምስክር ነው።
አቶ ሀብተ ስላሴ በቱሪዝም ዘርፍ ላደረጉት መተካ የሌለው አስተዋጽኦ ከትናንት እስከ ዛሬ የተለያዩ እውቅናዎችንና ሽልማቶችን አግኝተዋል። በጥር 2003 ዓመተ ምህረት በባህልና ቱሪዝም ሚኒስቴር የተሰጣቸው የኢትዮጵያ የቱሪዝም አባት የሚለው ክብርና በቅርቡ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ የተበረከተላቸው የወርቅ ኒሻን ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ አሁን ደግሞ በሰለሞን ክፍሌ እየተዘጋጀ የሚቀርበው ሳምንታዊ የስፖርት ቅንብር ይቀጥላል።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ለንደን ያስተናገደችው 16ኛው የዓለም አትሌቲክስ ሻምፒዮና ከቀደሙት ሁሉ ከፍተኛ ፉክክርና ዲሲፕሊን የታየበት ነው አሉ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ሴባስቲያን ኮ። የምሽቱ ዝግጅታችን በአስር ቀናቱ ውድድር ላይ ያተኩራል። አብራችሁን ቆዩ። ውድድሮቹ እልህ አስጨራሽ ፉክክር የታየባቸውና በውድድሮቹ ዙሪያ ያሉ ታሪኮችም እጅግ መሳጭ የሆኑበት የዘንድሮውን የለንደኑን የዓለም አትሌቲክስ ሻምፒዮና የሚያስደንቅ መኖሩን አላስታውስም ሲሉ ያወደሱት ሴባስቲያን ኮ ናቸው። በመክፈቻው ዕለት ከታየው አስደናቂ የዲስከስ ውርወራ እስከ ማብቂያው ዕለት የተደረገው የምድር ዝላይና 4x400 የዱላ ቅብብሎች ሁሉም ተመልካችን ከመቀመጫው ቁጭ ብድግ አድርጓል። በተወዳዳሪ አትሌቶችና በተመልካቹ መካከልም በግልጽ ግንኙነት ተፈጥሮ የታየበት ጊዜ ቢኖር ለንደን ላይ ነው ሲሉም አክለዋል የIAAF ማለትም የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ሴባስቲያን ኮ። ዘንድሮ እንደ ሞፋራ፣ ዌይድ ቫን ኒከርክ፣ ሳሊ ፒርሰንና አልማዝ አያናን ያሉ ታዋቂ ኮከብ አትሌቶች የወርቅ ሜዳሊያዎችን አግኝተዋል። ሌሎችም አዳዲስ ብቅ ያሉ በርካታ ወጣት አትሌቶች ዓለምን አስገርመዋል። ከነዚህ መካከል በፈጣኑ 100 ሜትር ሩጫ ውድድር የብር ሜዳሊያ ያገኘው ክርስቲያን ኮልመን፣ በ400 ሜትር መሰናክል አሸናፊው ካርስተን ዋርሆልም፣ በ200 ሜትር ድል የተጎናጸፈው አብዱ ሳኒ ብራውንና የሱሉስ ዝላይ ወርቅ ተሸላሚው ዩሊማር ሮጃስ ይገኙበታል። ለሶሻል ሚዲያው ዘመቻ ምስጋና ይግባውና ደግሞ አብዛኞቹ እነዚህ አዳዲሶችና ነባር አትሌቶች በጠቅላላው በዓለም ውድድሮቹን ከተከታተለው 400 ሚሊዮን ሕዝብ ጋር መገናኘት ችለዋል። አልኪዳን ገዛሃኝ ለባህሬን፣ አልማዝ አያና ለተሰንበት ግደይና ሰንበሬ ተፈሪ ለኢትዮጵያ የተሳተፉበትንና ኬንያዊቷ ሄለን ኦቢሪ ወርቅ የወሰደችበትን የሴቶቹን 5000 ሜትር ሩጫ ውድድር ባጭሩ ለማየት፣ ዘንድሮ በሜዳሊያው ሰንጠረዥ ከዩናይትድ ስቴትስ ቀጥሎ ኬንያን በሁለተኛ ደረጃ ላይ እንድትቀመጥ ያስቻሏት ሄለን ኦቢሪና ኤላይጃ ማናንጎይ ናቸው። ኦቢሪ የአልማዝ አያናን ተረከዝ ተከትላ እስከ መጨረሻው መዳረሻ ድረስ ከሮጠች በኋላ ነው ድንገት ተፈትልካ በአስደናቂ ፍጥነት በማለፍ ወርቁን የወሰደችው። 14:34.86 ሴኮንድ ወስዶባታል ርቀቱን ለመሸፈን። አልማዝ በ14:40.35 ገብታለች። እልህ አስጨራሽ የሆነው የሁለቱ ሴቶች በጣም የተቀራረበ ፉክክር ብዙዎችን ማርኳል። በሜዳሊያው ሰንጠረዥ ዩናይትድ ስቴትስ ዘንድሮም ከፍተኛውን ስፍራ ወስዳለች። 10 የወርቅ፣ 11 የብርና 9 የነሐስ በድምሩ 30 ሜዳሊያዎችን ሰብስባለች። ኬንያና ደቡብ አፍሪካ በሁለተኛና ሦስተኝነት አጠናቀዋል። ኬንያ 5 ወርቅ፣ 2 ብርና 4 ነሐስ በድምሩ 11፣ ደቡብ አፍሪካ 3 ወርቅ፣ 1 ብርና 2 ነሐስ በድምሩ 6 አግኝታለች። ከፈረንሳይ ከቻይናና ከብሪታንያ ቀጥላ በድምሩ 5 ሜዳሊያዎችን ይዛ የተመለሰችው ኢትዮጵያ ናት። 2 የወርቅ ሜዳሊያዎችን በሴቶቹ 10,000 በአስደናቂዋ አልማዝ አያና፣ በወንዶቹ 5,000 ደግሞ በድግስ አበላሹ ሙክታር ኢድሪስ ወስዳለች። 3 የብርም አግኝታለች። ቅዳሜ ዕለት 4 የኦሎምፒክ ሻምፒዮኑን የሞፋራን ድግስ ያበላሸውን የሙክታር ኢድሪስን ድል ባጭሩ ዲ እንደሚታወቀው ሞፋራ ዘንድሮም በሁለቱም ርቀቶች ማለትም በ10ና 5,000 ሜትር አሸንፎ ታሪክ በማጻፍ ለመሰናበት ነበር ዋናው ዓላማው። ሆኖም በሦስቱ ኢትዮጵያውያን በሰለሞን ባረጋ፣ ሙክታር ኢድሪስና ዮሚፍ ቀጀልቻ የተቀናበረ ስልት ሊበላሽበት ችሏል። እናም ሞፋራ የብር ሜዳሊያውን ለማጥለቅ ተገዷል። ለሞፋራ በ10,000 እንደ አውሮፓውያን ዘመን አቆጣጠር በ2011 ዳጉ ላይ በኢብራሂም ጄይላን ከተቀደመ ወዲህ በሙክታር ኢድሪስ ሲረታ ለመጀመሪያ ጊዜ መሆኑ ነው። ሙክታር ኢድሪስ ከድል በኋላ ሲናገር
አም ሃፒ ዚስ ቢግ ሻምፒዮን
በዚህ ውድድር ሻምፒዮን በመሆኔ ተደስቻለሁ። ለብዙ ዓመታት በዚህ ርቀት አሸናፊ ለሆነው ለሞፋራም አድናቆቴን እገልጻለሁ ነበር ያለው ባጭሩ ሙክታር። የስልጤው ወጣት ሙክታር ኢድሪስ በድል አሸንፎ ከገባ በኋላ የሞፋራን መለያ ምልክት ሞቦት በማሳየት ቀልዶበታል። ሞፋራ ዓላማው ባለመሳካቱ እንዲሁም ለእንግሊዛውያን አድናቂዎቹ ቃሉን ባለመጠበቁ ተበሳጭቶ እመሮጫው ትራክ ላይ ወድቆ ያየው ሙክታር ደግፎ በማንሳትና አቅፎ በማበረታታት ስፖርታዊ ጨዋነት አሳይቷል። አሜሪካዊው ጀስትን ጋትሊን የአንድ መቶ ሜትሩን ንጉሥ ሁሴን ቦልትን ካሸነፈ በኋላ ባደረገው አይነት መሆኑ ነው። ሁሴን ቦልት ከሽንፈቱ በኋላ ለጋዜጠኞች ሲናገር
I think this whole championship is bad luck for a lot of athletes. I think it's one of the most surprising championships a lot of
የዓለም አትሌቲክ ሻምፒዮናው ድድር ለኔ መጥፎ ድል የሆነብኝ ይመስለኛል። ሁሌም ሽንፈት የሚገጥመኝ በሌሎች ዓለም አቀፍና ብሔራዊ ውድድሮች ላይ ሳይሆን በዚህ ዓለም አትሌቲክ ሻምፒዮና ላይ በመሆኑ ይገርመኛል። እንደ ቀድሞው በደንብ ተዘጋጅቼ ነበር የመጣሁት፣ ሁሉ ነገር ግን እንዳሰብከው አይሄድም፣ ምን ታደርገዋለህ ብሏል ሁሴን ቦልት። የኢትዮጵያ አትሌቶች በተለይ በሴቶቹ 5,000 የወርቅ ሜዳሊያውን ብቻ አይደለም ያጡት። ለንደን ከሄዱት 40 ልዑካን 2 የደረሱበት ጠፍቷል ተብሏል። የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አጭር ዘገባ አለው። በዚህ ላይ መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በሀያ ኪሎ ሜትር የእርምጃ ውድድር ከተላኩት ሶስት አትሌቶች ሁለቱ ከሆቴላቸው መጥፋታቸውን የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት ገብረ እግዚአብሔር ገብረ ማርያም ታዲያስ አዲስ ለተባለ የሬዲዮ መዝናኛ ገልጿል። ስለ አትሌቶቹ መጥፋት ከሬዲዮ ለቀረበለት ጥያቄ ምክትል ፕሬዚዳንቱ በሰጠው ምላሽ አንዷ ቀደም ሲል ሁለተኛዋ ደግሞ ውድድሩ ሲቃረብ ከሆቴላቸው መጥፋታቸውን ይህንንም ለፖሊስ ሪፖርት ማድረግን ተናግሯል። በአሁኑ ጊዜ በምን ሁኔታ ላይ እንዳሉም አለመታወቁንም አክሎ ገልጿል። ትናንት በተደረገ የሴቶች 20 ኪሎ ሜትር የሴቶች እርምጃ ውድድር አትሌት የኋልዬ በለጠ ብቻዋን ተወዳድራ አራተኛ ሆና ፈጽማለች። ቀደም ሲል በጉዞ ሰነዱ ላይ ስማቸው በእርምጃ ተወዳዳሪነት ከተጠቀሱትና ምክትል ፕሬዚዳንቱ ዛሬ በስም ያልገለጻቸው ሁለቱ የጠፉት አትሌቶች እስካሌ ተክለ ማርያምና አያለሽ በለጠ ሳይሆን እንዳልቀረ ይገመታል። ይህ በዚህ እንዳለ በ16ኛው የዓለም አትሌቲክስ ሻምፒዮና በሁለት ወርቅ፣ ሶስት ብርና በአጠቃላይ አምስት ሜዳሊያ ከዓለም ሰባተኛ ከአፍሪካ ሶስተኛ ደረጃ ላይ ያገኘው የኢትዮጵያ አትሌቲክስ ልዑክ ነገ ማለዳ አዲስ አበባ እንደሚገባ በምክትል ፕሬዚደንቱ ቃለ ምልልስ ለመረዳት ችያለሁ። የኦሎምፒክና የስፖርት ፌዴሬሽኖች ኃላፊዎች እንዲሁም በርካታ የስፖርት አፍቃሪ ለአትሌቶቹ ደማቅ አቀባበል እንደሚያደርጉም ይጠበቃል። ይኸው ነው በእኔ በኩል ያለው ሰለሞን።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪካ ነክ ርዕሶች ይቀርባል።
ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ በቅርቡ አዲስ መጽሐፍ ለንባብ ካበቁት የማቴሪያል ሳይንስ ተመራማሪ አቶ ታደሰ ንጋቱ ጋር የተደረገ ቃለ ምልልስ የመጀመሪያ ክፍል ባለፈው ሰኞ ማቅረባችን ይታወሳል። ቴክኖሎጂ በየደረጃው በሰው ልጅ ታሪክ አዎንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው አቶ ታደሰ በቀደመው ውይይታቸው አብራርተዋል። በምሽቱም የቃለ ምልልሱን የመጨረሻ ክፍል ነው የምናቀርበው። ቴክኖሎጂ በሰው ልጅ የእድገት ታሪክ የተጫወተውን ወሳኝ ሚናና በአንጻሩም ለቅኝ ገዥነት እንዲሁም ለባርነት መከሰት ያደረገውን አሉታዊ አስተዋጽኦም አቶ ታደሰ ያስረዳሉ። በአክሱም የስልጣኔ ዘመን ስለነበረው ከወቅቱ ጋር የሚሄድ የቴክኖሎጂ እድገትም ዘርዝረዋል። ዛሬ ደግሞ ስለ አሁኗ ኢትዮጵያ የቴክኖሎጂ ይዘትና ስለ ወደፊት የአገሪቱ የቴክኖሎጂ እድገት ያብራራሉ። በጥናትና ምርምር ዘርፉ ለ33 ዓመታት ያህል አገልግለዋል። አቶ ታደሰን ያወያየችው አዳነች ፍስሐዬ ናት።
የአሁኑ ኢትዮጵያስ በቴክኖሎጂ ደረጃ በምን ቦታ ላይ ያስቀምጧታል?
ከዓለም አስተላለፍ አኳያ ነው። በተለይ አሁን ባለንበት ደረጃ አንዱ ሌላውን ማወዳደር የሚቻለው ከአንድ መስፈርት ነው። ሁሉም የዓለም ሕዝብ በአንድ መስፈርት ነው የሚታየው እና እንደ ሕዝብ ያለንበት ደረጃ አሁንም ዝቅተኛ ነው። 2-3 ዓመት አካባቢ እዛ ለመሄድ እድል ነበረኝ እና የዛሬ 40 ዓመት ገደማ ነው የወጣሁት። ዘመዶቼ፣ ወላጆቼ፣ እኔም ጭምር ስናርስ የነበረው በበሬ ነው። አሁንም በበሬ ነው አብዛኛው ህዝብ እያረሰ ያለው፣ ማጨጃውም ማጭድ ነው። እና ይሄንን ስናይ በቴክኖሎጂ በኩል ይሄ ነው የምለው እድገት አላየሁም። አንዳንድ ከተማዎች ኦፍኮርስ ትንሽ የተለያዩ ነገሮች ይታያል። መንገዶቹ ሰፋ ብለዋል። ህንፃዎች ረዘም ረዘም ይላሉ። እንደ ቴክኖሎጂ አጥኚ ህብረተሰቡ በቴክኖሎጂ አድጓል ብዬ የምለው ነገር የለም። አላደገም ብሎ ድፍን አድርጎ መናገር ትክክል ወይም ሳይንሳዊ ስለማይሆን በጠቅላላው በወፍ በረር ሳየው ብዙም ለውጥ የለም።
ይህን ሁኔታ ለመለወጥ ምን መደረግ አለበት ይላሉ? እንዴት ነው ኢትዮጵያ ውስጥ ቴክኖሎጂ ሊያድግ የሚችለው?
ጥሩ ጥያቄ ነው። ዋናው እንድጽፍ የገፋፋኝም ይሄን ጥያቄ መልስ ፍለጋ ነው። ለምሳሌ ቅድም የኢንዱስትሪያል አብዮትን ስናነሳ ያላልኩት ነገር ብዙ ነገሮች መሟላት አለባቸው። የህግ የበላይነትም አስፈላጊ ነው። ምክንያቱም ባለ ሀብት ሀብቴ የኔ ነው ብሎ ኢንቨስት እንዲያደርግ እና ካፒታልም ባንኮችም ምኖችም እነዚህ አብረው መተባበር አብረው እጅ ለእጅ ተያይዘው መሄድ አለባቸው እና ኢትዮጵያም እንግዲህ አንድ እንደዛ አይነት ሁኔታ መፈጠር አለበት። ሌላው በሁለት በኩል ነው ማየው። መንግስትም ማድረግ ያለበት አለ፣ ህዝብም
ማረግ ያለበት አለ። ቴክኖሎጂ በመሰረት የሚያድገው አንዱ በሌላው ላይ የተደራረበ ነው። ለምሳሌ አሁን አረቄ በሀገራችንም ሆነ በየትኛውም ደረጃ ያደገ ቴክኖሎጂ ነው። ብዙ ነገሮች መገናኘት እና መያያዝ አለባቸው። ለምሳሌ ከመፍጨት፣ ከማብኳት፣ ከማቀላቀል መፍጨት ቴክኖሎጂ አንዱ ነው። የተፈጨውን ማብኳት እና ፈርመንት ማድረግ ያስፈልጋል። ከዛ ማጣራት፣ ይሄ እንግዲህ ሙቀትን መቆጣጠር ያስፈልጋል። ሲያስፈልግ ማሞቅ ወይ ደግሞ መቀዝቀዝ ሲያስፈልግም ማቀዝቀዝ መመጣጠን አለበት እና እኛ ሴት ያንን አረቄ የሚያወጡ ሰው በአንድ በኩል እሳቱን ሞቅ ያደረጉታል ሲያስፈልግ፣ በሌላ በኩል ወደ ኮዳው ጋር ሄዱና ውሃ ጨመር ያደረጉና ቴምፕሬቸሩ እንትን እንዲል፣ ምክንያቱም የተነነው ከመቃው ሄዶ ኮዳ ውስጥ መቀዝቀዝ አለበት። አለዛ የተነነው ተመልሶ እንትን ውስጥ ይገባል እና ይሄ ትልቅ ጥበብ ነው። ሸክላውን ለመስራት መጥመቂያውን ሸክላ ማለት ነው፣ አንድ ራሱን የቻለ ቴክኖሎጂ ነው። ስፌድ ያስፈልጋል በእኛ ሀገር እህሉን ለመያዝ የተፈጨውንም ሆነ ያልተፈጨውን። ቴክኖሎጂዎች ተያይዘው ነው ሌላ የሚቀጥለውን እንትን ማድረግ የምንችለው። አሁን እዚህ ሀገር ብናይ አረቄን ለጉልበት ይጠቀሙበታል፣ መኪና ለመንዳት ፖሊኤትሊን የሚባል ፕላስቲክ ይሰሩበታል።
ቴክኖሎጂ የብዙ የተሳሰሩ ነገሮች ውጤት ነው ለማለት ነው። እንግዲህ
አንዱ በአንዱ ላይ ነው እንትን የሚለው እና መሰረቱ አለን። ኦሮ ሆላንድ የሚባል አንትሮፖሎጂስት ነው ከፋ ሄዶ ስለ አንትሮፖሎጂ ሲያጠና ከሚያጠናው ነገር ውስጥ ዲንካ ሰዎች ከፋ ያሉ ሰዎች ማለት ነው ከመሬት ውስጥ ብረትን አቅልጠው ለቢላዋ ለማረሻ ሲጠቀሙ ይዘግባል። አሁን እኛ ኢትዮጵያ የሚሰራ አይመስለንም ግን ከሁለት ሺህ ዓመት በላይ ጀምሮ ያው ቀደም ስለ አክሱም አውርተናል። አሁንም ሰዎች ከመሬት ብረት እያቀለጡ እየተጠቀሙ ነው ያሉት። ያ ቴክኖሎጂ አለ ማለት ነው። ከዛው ህብረተሰቡ እንዴት ብረትን አውጥቶ እንትን እንደሚ በማስተማር ከሳይንሱ ጋር አቀላቅለው የህብረተሰቡንም ኑሮ ማሻሻል ይቻላል ማለት ነው።
ሰዎች በየብቃታቸው በየችሎታቸው እንዲፈጥሩና እንዲያፈልቁ እድል የመስጠት ጉዳይ ነው እንግዲህ የሚሉኝ ያሉት።
በቃ ቁልፉ እሱ ነው። ይሄ የህብረተሰብ ችሎታውን ያለ ስጋት ስራ ላይ የሚያውልበት ሁኔታ ቢፈጠር፣ ህግ ቢከበር፣ ሰዎች አምርተው ምርቱ የኔ ነው የሚለው በአእምሯቸው ቢቀረጽ፣ በቂ ቴክኖሎጂ ኦልሬዲ አለ። በሺህ ዓመታት ውስጥ ሰዎቻችን ያካበቷቸው እንትኖች አሉ። ያንን እየቆፈሩ እያወጡ እንትን ማድረግ ነው። ሌላ ደግሞ ያው የውጭን ቴክኖሎጂ አለ። አሁን በኢንተርኔት ዘመን ነው ያለ ነው። መጽሐፉ ሞልቷል፣ ኢንተርኔቱ አለ። ሰው ልጆች ቸር እየሆኑ ነው የመጡት። ኢንፎርሜሽናቸውን እውቀታቸውን በቀላሉ የሚከፋፈሉበት ደረጃ ነው ያለው። መምከር አለብን፣ መነጋገር አለብን። ልክ እንደዚሁ አሁን እንደተደረገው ቪኦኤ እንደሚያደርገው ማለት ነው። በዚህ ዙሪያ ብዙ ሰዎች እንዲወያዩ እንዲመክሩ ማድረግ ነው። ብዙ ችሎታ ያላቸው ሰዎችም አሉ።
ውይይታችንን ወደ ማጠቃለል ነን እና እስካሁን ያልተነሳ ለመናገር የሚፈልጉት ነገር ካለ?
የቴክኖሎጂን ኃያልነት ሁላችንም መረዳት አለብን። በተለይ በዛ እድል ለመሰልጠንና ለመስራት ያሉ ሰዎች ኃላፊነት ነው። ኃይሉ በእጃችን ነው ያለው። ይሄ ማወቅ እና መተግበር የምንችልበትን ሁኔታ መፍጠር አለብን። በጣም ግርድፍ በሆነ መንገድ ነው አሁን ያቀረብኩት። ብዙ ዝርዝር ነገሮች አሉ ስለ ቴክኖሎጂ በመጠኑ እንዲሆን ማወቅ ለሚፈልግ።
ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ያቀረቡት መጽሐፎ በአጠቃላይ የቴክኖሎጂ አመጣጥንና የኢትዮጵያን የቴክኖሎጂ ይዘት በነ አክሱም ዘመነ መንግስት፣ ከዛም በፊት የነበረው፣ አሁን ደግሞ በኢትዮጵያ ያለበት ደረጃ በዝርዝር ያቀርባል። በዛም ላይ ስለ ብረት እንዴት ከመሬት ወጥቶ ከአፈር ተለያይቶ እንዴት እንደሚቀርብ፣ ሌሎችም ስለ ጎተራዎች በሰፊው በዝርዝር ያቀርባልና አቶ ታደሰ ንጋቱ ለሰጡን ማብራሪያ ስላበረከቱን መጽሐፍ እናመሰግናለን።
ለተሰጠኝ እድል እጅግ አመሰግናለሁ። መልሰን በዚህ አርዕስት እንድንወያይ እንድንመክር አበረታታለሁ። አመሰግናለሁ በጣም።
እሺ፣ እግዜር ይስጥልን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቨርጂኒያ ክፍለ ግዛት ሻርልትስቪል ከተማ ውስጥ የቀኝ አመለካከት ህብረት በሚል መሪ መፈክር ሰልፍ ያደራጁትን የነጮች የበላይነት አስተሳሰብ አቀንቃኞች ቀደም ሲል ሳያወግዙ በመቅረታቸው ከሁሉም የአገሪቱ የፖለቲካ አመለካከት ተከታዮች በኩል ሲነቀፉ ቆይተዋል። ባለፈው ቅዳሜ የደረሰውን ይህን ሁኔታ ተከትሎ ቀደም ብሎ በዘገባው እንደተገለጠው ሲነቀፉ የቆዩት ፕሬዚዳንት ትራምፕ ዛሬ ሲናገሩ ታዲያ ሻርልትስቪል ውስጥ ሕይወት የጠፋበትን ትዕይንት ህዝብ ያካሄዱት የነጭ የበላይነት አስተሳሰብ አቀንቃኞች ዘረኝነት የክፋት አድራጎት ነው ሲሉ ነቀፌታ አቅርበዋል፣ አውግዘዋል።
የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 በ22 ሜትር ባንድ በየቀኑ ከ3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁ አዳነች ፍስሐዬና